Nu lyssnar vi på amarinja, etiopiska språk.
ይህ የሲዮ ሬዲዮ ነው። ይህ በየሳምንቱ እሁድ ከቀኑ 17:30 እስከ 18:00 የሚደመጠው ከሲዮ የአማርኛ ፕሮግራማችን ነው። ዜናውን የማነብላችሁ እኔ አለይሳ ነኝ።
እንደምን ከርማችኋል? ከዳሬ ጀምሮ የአቶ አለይሳ የፕሮግራማችን ፕሮዲውሰርና የፕሮግራማችን አንባቢ ናቸው። እንኳን ደህና መጣችሁ አለይሳ።
እንኳን ደህና ቆዩን አቶ መሸሻ።
ዲስራውን ይረከቡኝ።
እሺ ተቀበያለሁ። አው ወደ ዋና ዋና የሲዮ ዜናዎች እመራለሁኝ።
የሲዮ ዜና
በ24 ፌብራሪ የኤርትራ ሴቶች ማህበር አንድ ፌስቲቫል አካሂዷል። በ24 ፌብራሪ ሲዮ ከተለያዩ ካምፓኒስ ጋር ስራ እንዴት እንደሚገኝና መፍጠር እንደሚቻል ተነጋግሯል። በ26 ፌብራሪ ዓለም አቀፍ ሴቶች ማህበር ሳሚንታዊ ስብሰባውን በኦፕሳላ አካሂዷል። በዚሁ ቀን የዳታ ኮርስ ስልጠና ለሴቶቹ ተካሂዷል። በ27 ፌብራሪ የሲዮ ሴቶች የራሳቸውን ንግድ እንዴት ማቋቋም እንደሚችሉ ስልጠና ተሰጥቷል። በዚሁ ቀን ለተረተኞች የዳታ ኮርስ ተሰጥቷል። በፌብራሪ 28 ሳምንታዊ የተረተኞች ስብሰባ በጉስንዳ ተካሂዷል። በማርች 1 ቪዥን 30 የሚባል ድርጅት ሳምንታዊ ስብሰባውን አካሂዷል። አሁንም በማርች 1 ያለ ወላጅ የመጡ ወጣት ስደተኞችን ለመርዳት ያለው ፕሮጀክት ስራ አስኪያጅ ስብሰባ አካሂዷል። በማርች 2 አዲስ ለገቡ ስደተኞች የዳታ ኮርስ ተሰጥቷል። በ2 ማርች ከቱርክ የመጡ በኢንቴግሬሽን ወይም ውህደት የሚሰሩ ልዑካን ሲዩን ጉብኝቷል። በማርች 3 አዲስ ለመጡ ስደተኞች የዳታ ኮርስ ተሰጥቷል። በትናንትና ዕለት አሁንም በማርች 3 ቅዳሜ ዕለት ማለት ነው በኦብሳላ ከተማ የሚገኙ የኢትዮጵያ ኦሮሞዎች በሀገር ቤት ለተፈናቀሉ ኦሮሞዎች የእርዳታ ማሰባሰብ ምሽት አካሂደዋል። ይህ እንግዲህ የሲዮ ዋና ዋና ዜናዎች ሲሆኑ በመቀጠል የኦብሳላ ዜናዎችን አስቀጥላለሁኝ። ጠቅላይ ሚኒስትር ስቴፈን ሌቨን በኢ4 ወደ ኦብሳላ ከተማ ሲመጡ መኪናቸው አዳልቶት እንከን ደርሶባቸዋል። ነገር ግን ጠቅላይ ሚኒስትሩ ሳይጎዱ በሌላ መኪና ወደ ኦብሳላ ደርሷል። የኦብሳላ ኮሚን ሄምባክት ከሚባል ድርጅት ጋር የነበራቸው ውለታ አፍርሷል። የፈረሰበት ምክንያቱ በውለታው መሰረት የምትጠበቅበትን ተግባራት ባለማሟላቱ ነው ሲል የኦብሳላ ኮሚን ገልጿል። የአግሪካልቸር ዩኒቨርሲቲ ዲን ስራውን በፍቃዱ ለቋል። የለቀቁበትን ምክንያት የግል ነው ሲሉ አስታውቋል። አድማጮቻችን በመቀጠል የሀገሪቱ ዜና ተቃላይ የሀገሪቱ ዜናን አስቀጥላለሁ። መጀመሪያ በሀገሪቱ ውስጥ ብዙ በሽተኞች ተገቢ የሆነ የበሽተኛ ያዝ አላገኘንም ብሎ መንግስትን በመክሰስ ካሳ እንዲከፈላቸው ጠይቋል። እነኚህም ሰዎች ብዛት 16300 የደረሱ ሲሆን ይኸውም ከባለፈው ዓመት ጋር ሲወዳደር በ40% ጭማሪ አሳይቷል ወይም ጨምሯል ሲል የመንግስት የዜና ምንጮች ገልጸዋል። የተቃዋሚ ፓርቲዎች ጠቅላይ ሚኒስትሩን ወቀሱ። የወቀሱበት ምክንያትም በሐኪም ቤቶች አስተዳደር ላይ የሚያስፈልጉን ስራዎች አልሰሩም በማለት ነው። የዜናው ምንጭ የመንግስት ሲሆን ገጽ 8 የሚባል የዜና ድህረ ገጽ ነው። አመሰግናለሁኝ። ዜናውን በዚህ አጠናቅቃለሁ። አድማጮቻችን ዜናውን ጨርሰናል። በመቀጠል የምናቀርብላችሁ ዛሬ የምናቀርብላችሁ ዝግጅት ባለፈው ሳምንት የአድዋ ድል በተመለከተ በኢትዮጵያ እና በመላው ዓለም ሲከበር ነበር እና ያንን ፕሮግራም የአድዋን ታሪካዊ ሁኔታዎችን በተመለከተ የሚመለከት ፕሮግራም ከኢሳት የሐሳብ መንገድ ያገኘነውን ፕሮግራም እናስቀጥላችኋለን። ተከታተሉ።
የሐሳብ መንገድ በኢትዮጵያ ወቅታዊ ሁኔታ ላይ አስተያየት የሚቀርብበት ሳምንታዊ ፕሮግራም በተለይ ለኢሳት በኢሳት የሚቀርበው ይህ ፕሮግራም የጻፊውን እንጂ የኢሳትን አቋም አያመለክትም። የሐሳብ መንገድ የኢትዮጵያ ሳተላይት ቴሌቪዥን እና ሬዲዮ
ነጻነት በነጻ አልተገኘም። የዛሬ 122 ዓመት የካቲት 23 ቀን 1988 ዓ.ም የዓለምን ታሪክ የቀየረ የቀለም ትምክህትን የሰበረ ደማቅ ታሪክ በኢትዮጵያ ምድር በአድዋ ተራሮች ላይ ተጻፈ። በ16ኛው ክፍለ ዘመን ፖርቹጋልና ስፔን አሜሪካንን ያያሰሱም ወደ ኤዥያም ዘልቀው አፍሪካ ዳርቻ ደረሱ። የኋለኛዎቹ ብርቶቹ ቀኝ ገዢዎችም የነርሱን ፈለግ ተከተሉ። ፈረንሳይ፣ ብሪታንያ፣ የደች ሪፐብሊክ፣ የዛሬዋ ኔዘርላንድ በሰው ግዛትና መብት ላይ በይገባኛል ሲፎካከሩ፣ ቤልጅየም፣ ጣሊያንና ጀርመንም ጥቁሮችን ለማስገበር ቢጫዎችን ለመጠቅለል በመላቅ መናኃይላቸው ዘመቱ። ባለቤቱን ባይቷርና አገልጋይ አድርገውም እነርሱ ተንሰራፍተው ተወላጁ ተጨብጦ አመታትን ማቀቀ። ዛሬ በነጻነት ሰው ተከፍሎበታል ከደምና ካጥንት። ዛሬ በዓለማችን ላይ ከሚገኙትና የተባበሩት መንግስታት እንደ ሉዓላዊ ሀገር ከተቀበላቸው 193 ሀገራት የዘመኑ ጉልበተኛ የነበሩትና ሃያሏን ዩኤስ አሜሪካን ጭምር ያስገበሩት 10 የማይሞሉ የአውሮፓ ሀገራት ሲሆኑ ክብራቸውን ጠብቀው ሉዓላዊነታቸውን ሳያስደፍሩ ከነ ነጻነታቸው ዘለቁ የዓለም ሀገራትም ከአስር አይበልጡም ነበረ። ክብር ለኢትዮጵያን ጀግኖች ይሁንና አንዷም ያልተደፈረችውና ከነ ሉዓላዊነቷ የቀጠለችው የኛዋ ኢትዮጵያ ነበረች። ከኢትዮጵያ ሌላ በቅኝ ያልተገዙና ሉዓላዊነታቸውን የጠበቁ ሀገራት ትንንሾቹን ቡታንና ቶንጋን ብንጨምር እንኳን 10 አይሞሉም። ጃፓን፣ ቻይና፣ ኢራን፣ ታይላንድ፣ ኔፓል፣ ላይቤሪያን በተለየ ሁኔታ ጨምረን ከነዚህ በቅኝ ያልተገዙና ሉዓላዊነታቸውን የጠበቁ ሀገራት አልታዩም። ያኔ ስማቸው ሌላ፣ ግዛታቸው ሰፊም ጠባብ ቢሆን እንኳን ዛሬ እንደ ሀገር ከቆሙት ከነ ክብራቸው የዘለቁ ከአውሮፓ ውጭ የሚገኙ ሀገራት ከአስር በታች ናቸው። ለዛሬ ነጻነት ላበቁም ወገኖች የዛሬ 20 ዓመት ገደማ እንደ አውሮፓ አቆጣጠር በ1999 ዓ.ም ማካው ለቻይና ስትመለስና የራስ ገዛ አስተዳደር ስትመሰረት 600 ዓመታት ያህል ዘለቀው የዓለማችን የቅኝ ግዛት ፍጻሜ ተበሰረ። በእነዚህ ሁሉ ዓመታት በአውሮፓን ቅኝ ግዢዎች ያልተንበረከኩና ሉዓላዊነታቸውን የጠበቁ የዓለማችን ሀገራት ከአንድ የእግር ኳስ ቡድን ተጫዋቾች ቁጥር በታች እንደነበሩ ለዘመኑ ወጣት ማስተዋወሱም ተገቢ ነው። በአፍሪካ ምድር ከባርነት ነጻ በወጡ አፍሪካውያን እንደ ሀገር የቆመችውና ስርዓተ መንግስት ያበጀችው ላይቤሪያ በአፍሪካ ምድር ከኢትዮጵያ ጋር በብቸኝነት የምትጠቀስ በቅኝ ያልተገዛች ሀገር ብትሆንም እንደ ኢትዮጵያ ቅኝ ገዢዎችን ተከላክላና አሸንፋ ሉዓላዊነቷን ያስጠበቀች ሳትሆን ከአሜሪካ ከባርነት የተመለሱ አፍሪካውያን በአሜሪካ ድጋፍ የፈጠሯት መሆኗንም አስታወሱም የኢትዮጵያውያን አርበኞች ገድልና ድል ይበልጥ ደማቅ ያደርገዋል። Thank you. ዓለምን ያስደመመውን የአድዋን ታሪክ በመጽሐፍ መልክ ካሳተሙት ውስጥ በአሜሪካ በዩኒቨርሲቲ ኦፍ ዋሽንግተን የታሪክ ፕሮፌሰር የሆኑት ሬይመንድ ጆናስ ዘ ባትል ኦፍ አድዋ አፍሪካን ቪክትሪ ኢን ዘ ኤጅ ኦፍ ኢምፓየር በተባለው መጽሐፋቸው በአድዋ ድል ያፈሩትና የደነገጡት ጣሊያኖች ብቻ ሳይሆኑ መላው ቅኝ ገዢዎች መሆናቸውን አስፍረዋል። ከፊሎቹ ቅኝ ገዢዎች ሽንፈቱን በጣሊያን ሰራዊት ደካማነት ላይ ሲያሳብቡ፣ ይህ ሁኔታ ሌሎች ጥቁሮችን ያነሳሳል በማለት ስጋት የገባቸው ወገኖች ደግሞ ኢትዮጵያውያን ጥቁር አይደሉም በሚል ለሽንፈታቸው ማስተዛዘኛ ፍለጋ ውስጥ መግባታቸውን ሬይመንድ ጆናስ በመጽሐፋቸው አስፍረዋል። አፍሪካውያንና በጥቅል በባርነት ስር የነበሩ የራሳቸውን ነጻነት አሻግሮ ማየት የተቻሉበትና ኢትዮጵያ በዓለም መድረክ ከፍ ያለችበት የአድዋ ድል ፊታውራሪ ገበየሁ ጉርሙን የመሳሰሉ የጦር አዛዦችን ጨምሮ 3867 ያህል ጀግኖች የወደቁበት፣ 8000 አካላቸውን ያጡበት ነበረ። ነጻነት በነጻ አልተገኘም። እርግጥ ነው በጣሊያኖቹም በኩል 6394 መገደላቸውና 1428 ሲቆስሉ 3000 መማረካቸውንም አንዳንድ ሪፖርቶች አመልክተዋል። የሰው ልጅ ክቡ ሰው መሆና ክቡ ሰው ሞቷል ሰው ሊያድን ሰውን ሲያክብር በደግና በዚህ ሁሉ የደም ዋጋ ኢትዮጵያ በዓለም ሕዝብ ፊት ገነነች። ጥቁሮች ለባርነት ነጮች ለገዥነት ስለመፈጠራቸው የሚሰበከውም ወደ ተረትነት ተቀየረ። በዳግማዊ አጼ ምኒልክ መሪነት ከተለያዩ የኢትዮጵያ ክፍሎች የወጡ የጦር አዛዦችና በኢትዮጵያን ሁሉ የሕይወትና የአካል መስዋዕትነት አዲስ ታሪክ ተጻፈ። ለኢትዮጵያ ብቻ ሳይሆን በባርነት ስር ለነበሩ በነጮች የቅኝ አገዛዝ ቀንበር ለወደቁ ሁሉ ብርሃን ፈነጠቀ። እግዚአብሔር በአምሳሉ የፈጠረውን የሰው ልጅ መብትና እኩልነት በቆዳቸው ንጣት ሊገሱ በዘረኝነት ሊደመስሱ የተነሱትን ኢትዮጵያ አሳፈረች። የኢትዮጵያ ልጆች ኢትዮጵያን በዓለም ላይ ከፍ አደረጓት። በቅኝ ግዛት ሰንሰለት ስር የተጠፈሩ ሀገራትም ጨለማውን ወዲያውኑ ሊሻገሩት ባይቻላቸውም በጨለማ ውስጥ እንደማይኖሩ ግን የጥንታዊቱ የኢትዮጵያ ልጆች ጀግንነት ተስፋና መጽናኛ ሆኗቸዋል። የካቲት 23 ቀን 1988 ዓ.ም ተመረተ። በ19ኛው ክፍለ ዘመን መጨረሻ ኢትዮጵያ በነጮች ላይ የጨበጠችው ታላቅና አንጸባራቂ ድል በባርነት ስር ለነበሩ አፍሪካውያን ወንድሞቻችን መነቃቃትን የፈጠረና ብርሃን የፈነጠቀ በመሆኑ በ20ኛው ክፍለ ዘመን የጸረ ቅኝ አገዛዝ ተጋድሎች ተቀጣጠሉ። በአልጄሪያ፣ አንጎላ፣ ጊኒ ቢሳው፣ ኬንያ፣ ሞዛምቢክ፣ ናሚቢያ እና በሌሎችም የአርነት እንቅስቃሴዎች ተደረጉ። ከ20ኛው ክፍለ ዘመን አጋማሽ በኋላም የቅኝ ገዢዎች ፀሐይ እየጠለቀች አፍሪካውያን ብርሃን ማየት ጀመሩ። በተለይ በ1960ዎቹ መጀመሪያ በርካታ የአፍሪካ ሀገራት ነፃነትን ተቀዳጁ፣ የባርነትንም ሰንሰለት በጣጠሱት። በረዥሙ የቅኝ ግዛት ቀንበር ውስጥ የቆዩት ዚምባብዌን የመሳሰሉ ሀገራትም በ1980ዎቹ ነፃነትን እንዲቀዳጁ ኢትዮጵያ ከፍተኛ ሚና ተጫውታለች። የደቡብ አፍሪካን የነጮች አገዛዝ ሲታገሉ የኖሩትና ከሩብ ምዕተ ዓመታት በላይ በወህኒ ያሳለፉት ታላቁ ሰው ኔልሰን ማንዴላ የነፃነትና የእኩልነት ትግሉን ለማካሄድ ወታደራዊ ስልጠና የወሰዱት ብቻ ሳይሆን ጥቁር ሰው አውሮፕላን ሲያበር ያዩትም በኢትዮጵያ እንደነበር ሳያልፉ በመጽሐፋቸው ላይ ጽፈው አልፈዋል። ለኢትዮጵያ ልዩ ስሜትና ክብር እንዳላቸውም ሎንግ ዋክ ቱ ፍሪደም በተባለው መጽሐፋቸው ላይ ከትበው አልፈዋል። የኢትዮጵያን የነጻነት ምልክትነት ተቀብለው አርያነቷን ወስደው ነጻነት ሲቀዳጁ ሰንደቅ ዓላማቸውን ከኢትዮጵያ ጋር እንዲመሳሰል ያደረጉ የአፍሪካ ሀገራት ከአህጉሩ 1/6 ያህል ናቸው። በአህጉሪቱ ካሉ 54 ሀገሮች 8ቱ ሰንደቅ ዓላማቸውን ከአረንጓዴ፣ ቢጫና ቀይ ቀለማት መስርተዋል። ይህ ቀለም የነጻነት ምልክት ተደርጎ የሚወሰድ ስለመሆኑም የአሜሪካው ሲአይኤ ድረገጽንና ሌሎችን የጎበኘ ሁሉም ይገነዘበዋል። በአረንጓዴ ቢጫ ቀይ ቀለማት የሚጠቀሙት የአፍሪካ ሀገራት ቤኒን፣ ካሜሩን፣ ኮንጎ፣ ጋና፣ ጊኒ ቢሳው፣ ማሊና ሴኔጋል ናቸው። ዛሬ ኢትዮጵያ ባሪያነት የምትታይ አልሆነችም። የሚከተሏት ሳይሆን የሚልቋት ጨርሶም የማያስታውሷት ሆናለች። በየትኛውም የዓለም አቀፍ መስፈርት ከስር ጠርዝ ላይ ቆማለች። ችጋር በርትቷል፣ ችግርም ተንሰራፍቷል፣ እልቂትም ነክሷል። የነጻነት ረሃብ፣ የዴሞክራሲ ጥማት ኢትዮጵያን እያሰቃያት ይገኛል። በባርነት ስር ለነበር ሁሉ የነጻነት ብርሃን የለኮሰችው አገራችን ዛሬ በልምሻ ተይዛ መቆም ሲቸግራት፣ ከኋላችን የተነሱ በብልጽግናም በስልጣኔም በዴሞክራሲም ከፊት ቆመው እኛ ከሩቅ አንጋጠን እያየን ቀርተናል። በደግነት በፍቅር በክብር ተጠርቶ በክብር ይሄዳል ሰው ሊኖር ሰው ሞቱ። የዘረኝነትን አክሊል በደፉና በጥላቻ በሚርገፈገፉ ዘርፎም በማይጠግቡ ስግብግቦች እጅ ወርቃለች። በ21ኛ ክፍለ ዘመን በዘር ተዋጥነው ለጥቅም የተሰባሰቡት ወገኖች ሀገሪቱን እያራቆቱ የህዝቡንም ስቃይ እያበረቱት ይገኛሉ። አያት ቅድመ አያቶቹ ዘርና ሃይማኖት ሳይለያቸው በአንድ መክረው በጋራ ተሰልፎ ያቆዩለትን ነጻነት የጎጥ ማህበርተኞች፣ የጥላቻ መሐንዲሶች ሲሸረሽሩት በትዝብት ማየትና በትካዜ መቆዘም ትርፉ ጨለማ ነው። ዝምታ ባርነት ነው። ከፍራቻ የሚወለደው ባርነት፣ ስቃይና ቸነፈር ብቻ ነው። በአንድ መክረው በጋራ ተሰልፈው አያቶቻችን ያቆዩልን ነጻነት ከኛው የበቀሉ የመንደር ዘራፊዎች ከ27 ዓመታት በላይ እንደገሰሱት እንዲቆዩ መፍቀድ ላሉት ባርነትን ለሚመጡትም ጨለማን ማውረስ ይሆናል። ታላቁን የአድዋን ድል 122ኛውን ዓመት ስናከብር በኩራት ብቻ ሳይሆን ከፊት ቀድመን ከኋላ በመቅረታችን በመቆጨት ጭምር ነው። ክብር የአድዋን ድል ለመሩት ለአጼ ምኒልክና ለአድዋ ጀግኖች። ገብረ ጻዲቅ አበራ።
ሆነ ያንቺ ስም ሲጠራ ተፋሰማይ ላይ ባንዲራሽን አይቶ ስም ሲጠራ ማንስም ይላሰንቶ ተፋሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማንስም ይላሰንቶ
tonight አጋቡዮ
ኢራን ሊያፋር መድረ
አማማ
ሽውሲን አዋሽ ላይ
አጋቡዮ
ነፋሻ ዋየር
አማማ
ገዋኔ ናሚሌ
አጋቡዮ
ሎጊያ ሰመራ
አማማ
ዱቅቲ ማሳይታ
አጋቡዮ
ልሂዱ ወዳፍደራ
አማማ
Agapuyo Ijikwa alolele
Amama
Mabina imabina
Agapuyo
Ilabahay imabina
Amama
Amanna hiyamidu
Agapuyo
Yo'arrayyatuke
Amama
Garawahiyyatuke
Agapuyo
Ana afarbari
Amama
Ayayye Ayayye Ayayye
ዜናውን ሳነብላችሁ የነበርኩት በፕሮዲሰሩ የዜናው ፕሮዲሰሩ አሊ ኢሳ ነኝ። ከቴክኒክ በኩል አቶ አዚዝ አብሮ የነበሩ በሚቀጥለው ሳምንት እስከምንገናኝ ደህና ሰንብቱ።
አምላክ ይጠብቀው
አባቡዮ
አይንካው ችግር
አማማ
አሰብም ጭቡቲ
አባቡዮ
ያለን ያፋርዘ
አማማ
Alolele
Agapuyo
Ijikwa alolele
Amama
Mabina imabina
Agapuyo
Ilabaha imabina
Amama
Amanna hiyamidu
Agapuyo
Yo'arrayyatuke
Amama
Garawahiyyatuke
Agapuyo
Ana afarbari
Amama
Ayayye 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 Ayayye
ሩዋን ቢላ ለፋምድሪ ሽውሲላ ወተለ ወተዋየር ጎዋኔና ሜሎዲ የሰመራ ቢትማሳይ ከሚዮ ዳፍራ ለማርኮ ጀሞንተ ዋልበር ፓሌ ለታተቆ ሮበርት ሜድል አሳሌ አምላክ ይጠብቆ አይን ቆጭ ግሬ አሰቡት ቡቲ ያለና ፋጥር ሙራ 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 ሙራ
Yeah.